የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን። እግዚአብሔር አምላካችን ባለፉት ጊዜያት ሁሉ እየመገበን ከቃሉም አድ ደግሞ ያስተማረን ነው። በእምነታችን እንድንጎለብት ቅዱስ መንፈስ ይረዳን። ለዚህች ሰዓት በክተናል ወዳጆቼ። ከዚህ በኋላ ያለውን ጊዜ ምን እንደሆነ አናቅም። በእግዚአብሔር ፊት በነጻ ልብ፣ በንስሐም ልብ፣ በተንቀጠቀጠና በተዋረደ ልብ በእርሱ ፊት መቅረብ አለብን። እግዚአብሔር አምላካችንን እየቀደስንና እየባረክን በእርሱ ፊት እስከ መጨረሻውን ቆያለን። ጌታችን ያጸናናል፣ ይደግፈናል። እስቲ በዚህ ዝማሬ የዕለቱን ዝግጅታችንን እንጀምር። እግዚአብሔር ይክበር ይመስገን። ለርሱ ስግደትና ምስጋና ይገባል። እግዚአብሔር አምላካችን ወገኖቼ እነሆ ረዳታችን ሆኗል። ማንም ይህንን ፍቅር ሊለውጥ አይችልም። እኛም የርሱ እርሱም የኛ ነው አይደለም እንዴ? አዎ ወገኖቼ፣ ዛሬ ማንን ትመለከታላችሁ? የቤተ ክርስቲያናችሁን ካህን ወይስ ቄስ? የቤተ ክርስቲያናችሁን መጋቢ ወይስ ወንጌላዊ? ወደ ኢየሱስ ክርስቶስ ተመልከቱ። ሁሉም ሥጋ ለባሽ ነው፣ ሁሉም ደካማ ነው። ዛሬ እኛ አይተን የምናድገውና አይተን በእምነታችን የምንጎለብተው ኢየሱስ ክርስቶስን ብቻ ነው። በቃሉ ወንድሞቼ መመራትና ማደግ አለብን። እንደ ገሊዮን አለው ብለን ዛሬ የምንመለከተው ምሳሌ የሚሆነን መንጋውንም ሕዝቡንም የሚመራ ሙሴ በእኛ ቤተ ክርስቲያን የለም። አዎ ዛሬ ሙሴ የለም። ማንም ብትሆን ማን ወገኔ ሆይ ራስህን ለማዳን ተጣጣር። እግዚአብሔር የሰጠንን አንድ ልጁን ኢየሱስ ክርስቶስን እንመልከት። እንጸልይ። ጌታ ሆይ እጅግ አድርገን እናመሰግንሃለን። ተስፋችን፣ አለኝታችን፣ መመኪያችን አንተ ብቻ ነህ። ከፊት ለፊታችን የተሳለ ታላቅ ነገር ቢኖር የልጅህ የኢየሱስ ክርስቶስ የመስቀል ፍቅር ነው። ጌታ ሆይ ይህንን እያየን መራመድ እንድንችል እርዳን። ዛሬ ምናልባት ወንጌላዊው ተሳስቶ ሊሆን ይችላል። እገሌ እንዲህ ካደረገ ታዲያ ክርስትና ምን ጥቅም አለው ብለን ምናልባት በሰይጣን ተታለን ከቤት እግዚአብሔር ወይ እንዳንኮበልል በተደናቀፍንበት ጊዜ፣ በተናደድንበት ጊዜ፣ በአንድ ወይም በሁለት ምክንያት በተበሳጨን ጊዜ ክርስትና አይጠቅመኝም፣ የገሌም ኑሮ ከዚያ ይሻልም እያልን እንዳንኮበልል፣ ጠላት ደግሞ እያባበለ ወደ ጉድጓድ ወደ ጥልቁ እንዳይወስደን እባክህ መንፈስ ቅዱስ ጠባቂውን ላክልን። እግራችን በተቀደሰ ስፍራ ይቆሙ ዘንድ፣ ዓይኖቻችን እነሆ የተቀደሰውን ቃልህን ይመለከቱ ዘንድ፣ ልባችንም ደግሞ ጌታ ሆይ የመስቀልህን ፍቅር ያስብ ዘንድ በየዕለቱ በየሰዓቱ እግዚአብሔር አምላካችን ሆይ እጃችንን ያዝ። እባክህ እጃችንን ያዝ። ዛሬ የምንመለከተው ነገር ቢኖር ይህ ብቻ ነው፣ ኢየሱስ ክርስቶስን፣ መስቀሉን ብቻ ነው፣ ኢየሱስ ክርስቶስን። እግዚአብሔር ሆይ የሚታደግ እረኛ ዛሬ የለም። እግዚአብሔር አምላኬ ሁሉም ደግሞ መንገዱን የተከተለ ነው፣ ሐሳቡንም የተከተለ ነው። ስለዚህም እግዚአብሔር አምላካችን ሆይ ሙሴ ከቤተ ክርስቲያናችን ቢጠፋ፣ ሙሴ ከመካከላችን ከብረታችን ቢጠፋ፣ ልጅህን ኢየሱስ ክርስቶስን መመልከት እንድንችል አንተ ዓይኖቻችንን ክፈት። እስከ መጨረሻው ደግሞ ከእኛ ጋር አሁን ዛሬ በምንማረው ቃል ውስጥ ደግሞ ታላቅ ነገርን ማየት እንድንችል የልቦናችንን ዓይኖች አብራ። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። ውድ አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ከኢሳይያስ ምዕራፍ 34 የመጨረሻው ዓለም አቀፍ ግጭትና የአርማጌዶን ዘመቻ፣ ከምዕራፍ 35 ደግሞ በሺህ ዓመቱ ግዛት ዘመን የሚኖረው በረከት፣ የመጪው መንግሥት ገጽታንም ስንመለከት ነበረ። ዛሬ እንግዲህ ወደ ምዕራፍ 36 እንሸጋገራለን ማለት ነው። አስቀድመን ግን ከሁሉም በፊት ስለዚህ ሁለተኛው ምድብ ክፍል ታሪካዊ መግቢያ እንሰጣችኋለን እና በደንብ እንድትከታተሉ መጻፊያ ደብተሮቻችሁንና እርሳሶቻችሁንም እንድታዘጋጁ እንጠይቃችኋለን። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ውድ አድማጮች በአሁኑ ጊዜ ወደ ትንቢተ ኢሳይያስ መጽሐፍ ሁለተኛ ምድብ መተናል። አስተዋላችሁ አይደል? ያውን ቀጥለን የምንመለከተው የትንቢተ ኢሳይያስ መጽሐፍ ሁለተኛ ምድብ ነው ማለት ነው። በይዘቱም ሆነ በባህሪው ይህ ክፍል እስካሁን ከተመለከትነውም ሆነ ወደፊት ከምንመለከተው ክፍል የተለየ ነው። ቀጥሎ የምንመለከተው ክፍል ከፍተኛ ደረጃ ላይ ደርሶ የነበረውን የትንቢት ፍጻሜ በድንገት ያቋርጥና በቀጥታ ታሪካዊ ሁኔታዎችን ወደ መዘገብ ያመራል። የቋንቋ አጠቃቀም ስልቱም ከስድ ንባብነት ወደ ቅኔ ወይም ግጥም ይቀየራል። የመጀመሪያው ክፍል ልዩ ትኩረትን የሚሰጠው ስለ እግዚአብሔር መንግሥት ወይም ማስተዳደር ነው። ልብ በሉ፣ የመጀመሪያው ክፍል ልዩ ትኩረትን የሚሰጠው ስለ እግዚአብሔር መንግሥት ወይም አስተዳደር ነው። እግዚአብሔር በእንዴት አይነት ሁኔታ ፍርድ እንደሚሰጥም ያሳያል። በመጨረሻው ክፍል ግን ከእግዚአብሔር ፍርድ ይልቅ የምንመለከተው የእግዚአብሔርን ጸጋና ማዳን ይሆናል። በእነዚህ ሁለት ክፍሎች መካከል ደግሞ ታሪክ ላይ የሚያተኩሩ አራት ተጫጭር ምዕራፎችን እናገኛለን። እነዚህን አራት ምዕራፎች ለምን በሁለቱ አብይ ክፍሎች መካከል ማስቀመጥ አስፈለገ ብሎ መጠየቅ አግባብነት ያለው ጥያቄ ነው። ምክንያቱም መረዳት የሚፈልግ ሰው አጥጋቢ ምላሽ ያገኛልና። ለጥያቄው መልስ ሊሆኑ የሚችሉ አራት ምክንያቶችም ተሰጥተዋል። አንደኛው መጽሐፍ ቅዱሳዊ ታሪክና ዓለማዊ ታሪክ አንድ ባለመሆኑ ነው። አንድ ታላቂ መጽሐፍ ቅዱስ ምሁር እንዳሉት መጽሐፍ ቅዱሳዊ ታሪኮች መለኮታዊነትን በውስጣቸው ያካተቱ እንጂ እንደ ዓለማዊ ታሪክ ያለፉ ሁኔታዎችን ብቻ የሚዘግቡ አይደሉም ብለዋል። እውነት አይደለም እንዴ? አዎ፣ እንዲህም ሲባል ታዲያ መጽሐፍ ቅዱሳዊ ታሪኮች በእምነት ዓይን የምናያቸውንና የምንመረምራቸው መንፈሳዊ እውነትን ጭምር የምናገኝበት እንጂ ዋናው ዓላማው የሰዎችን ገድል ማንጸባረቅ አይደለም ማለት ነው። እንዲህ ያሉ መለኮታዊ እውነቶችን ደግሞ ሊያበራልን የሚቻለው መንፈስ ቅዱስ ብቻ ነው። ለዚህም አንዳንድ ምክንያቶች ማቅረብ እሞክራለሁ። አንዳንድ ታሪካዊ ኩነቶች ትልልቁን ጉዳይ ብቻ መጻፍ ለለመዱ ታሪክ ጻፊዎች ተራና የማያስፈልጉ ሊመስሏቸው ይችላሉ። ይሁን እንጂ ነገሮችን ከሰማያዊ እይታ አንጻር ለሚመለከቱ የእግዚአብሔር ሕዝብ አስፈላጊና ጠቃሚ ናቸው። እነዚህ ምዕራፎች አብይ ጉዳይ አድርገው የያዙት ስልጣን ከአሶር ወደ ባቢሎን መሸጋገሩን ነው። ባቢሎን የመጀመሪያዋ ዓለምን የተቆጣጠረች መንግሥት ስትሆን ለእግዚአብሔር ሕዝብ ስጋትና ፍርሃት ምክንያት ሆናለች። ጌታ ኢየሱስ የአሕዛብ ዘመን በማለት የተናገረላት ወቅት የሚጀምረው በባቢሎን ነው። ሐመሩሃ ይህ ክፍል የዳዊት ዘር የሆነው ሕዝቅያስ ልብ በሉ፣ የዳዊት ዘር የሆነው ሕዝቅያስ ከያቅጣጫው በጠላቶች መከበቡን እስከ ሞት ድረስ መታመሙንና እግዚአብሔር ግን ስለፈወሰው መንግሥቱን መቀጠሉን ያመለክታል። ይህም ወደፊት ለሚመጣው የዳዊት ልጅ ጥላ ወይም ምሳሌነት ያለው ጉዳይ ነው። የዳዊት ልጅ ክርስቶስም እንዲሁ ከያቅጣጫው በጠላት ተከቧል፣ ሞቷል፣ ከሞትም ተነስቷል፣ ዳግመኛም ተመልሶ ይመጣል። ሕዝቅያስ የዳዊትን ምሳሌና አራያነት የተከተለ መሆኑ ቢነገርም እንደ ማንኛችንም ደካማ ሰው ነበር። የሞኝነት ሥራም አድርጓል። ጌታችን ግን ከዳዊትም በላይ ነው። ከሞት የተነሳ አዳኝ ከመሆኑም ባሻገር ከእግዚአብሔር ዘንድ ጥበብ፣ ቅድስናና ቤዛነት ሆኖናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30ን ይመለከቷል። በሁለተኛ ደረጃ እነዚህ ታሪኮች ሦስት ጊዜ ተዘግበዋል። የመጀመሪያው በሁለተኛ ነገሥት ከምዕራፍ 18 እስከ ምዕራፍ 19 ፈጠን በሉ፣ በሁለተኛ ነገሥት ምዕራፍ 18 እና ምዕራፍ 19 በሁለተኛ ዜና መዋዕል ምዕራፍ 29 እና ምዕራፍ 30 እንዲሁም በዚሁ በትንቢተ ኢሳይያስ ውስጥ ማለት ነው። ሦስት ጊዜ እንዲዘገብ መሆኑ ራሱ መንፈስ ቅዱስ ልዩ ትኩረት እንዲሰጠው ስለፈለገ ነው ወደሚል መደምደሚያ ሊያደርሰን ይችላል። ትረካው ሙሉ በሙሉ አንድ አይነት ባይሆንም ተመሳሳይነቱን መመልከት ይቻላል። አንዳንድ የመጽሐፍ ቅዱስ ምሁራን እነዚህን በሦስት ቦታ የተዘገቡ ታሪኮች የጻፈው ራሱ ኢሳይያስ ነው፣ ያ ካልሆነ ደግሞ ቢያንስ መጽሐፈ ነገሥት ውስጥ ያለውን የጻፈው የግድ እርሱ መሆን አለበት የሚል አቋም ይዘዋል። ሦስተኛ፣ በዚህ አጭር ክፍል ውስጥ ሦስት አስደናቂና ታላላቅ ታምራቶች ተፈጽመዋል። ልብ በሉ፣ በዚህ አጭር ክፍል ውስጥ ሦስት አስደናቂና ታላላቅ ታምራቶች ተፈጽመዋል። የሞት መልአክ 185,000 አሶራውያንን ገደለ። የሞት መልአክ 185,000 አሶራውያንን ገደለ። ኢሳይያስ 37 ከቁጥር 36 እስከ 38 ያለውን ተመልከቱ። በአካዝ የጊዜ መስፈርት መሠረት ፀሐይ 10 ደረጃ ያክል ወደ ኋላ ቀረች። በአካዝ የጊዜ መስፈርት መሠረት ፀሐይ 10 ደረጃ ያክል ወደ ኋላ ቀርታለች። ኢሳይያስ ምዕራፍ 38 ቁጥር 7 እና 8ን ተመልከቱ። ሐመሩሃ እግዚአብሔር ሕዝቅያስን ፈወሰው፣ በእድሜውም ላይ 15 ዓመት ጨመረለት። ኢሳይያስ ምዕራፍ 38 ከቁጥር 1 እስከ 5 ያለውን ልብ ይሏል። አራተኛ፣ ይህ ክፍል ባሶር ይጀምርና በባቢሎን መንግስት ይደመደማል። ሕዝቅያስ ከበድ ያለ መልእክት ያዙ ሁለት ደብዳቤዎችን ሲቀበል እንመለከታለን። የመጀመሪያው ካሶር ሲሆን ደብዳቤውን እንደተቀበለ ሕዝቅያስ በቀጥታ ወደ እግዚአብሔር ይዞት ቀርቧል። እግዚአብሔር ምዝቡን በመታደግ ጸሎቱን ይመልሶለታል። ኢሳይያስ ምዕራፍ 37 ከቁጥር 14 እስከ 20 ያለውን ተመልከቱ። ለሁለተኛውን ደብዳቤ ያገኘው ከባቢሎን ነበር። ደብዳቤው በማታለልና በሽንገላ የተጻፈ ስለሆነ ሕዝቅያስ ተታሏል። በዚህም ምክንያት በጸሎት ወደ እግዚአብሔር አላቀረበውም። የኋላዋላም ለይሁዳ መጠቃት ሁኔታዎችን አመቻችቷል። ኢሳይያስ 39 ከቁጥር 1 እስከ 8 ያለውን ተመልከቱ። እንግዲህ ወገኖቼ ምዕራፍ 36 ስለ ንጉሥ ሕዝቅያስና ስለ አሦር ንጉሥ ሰናክሬም ወረራ ይናገራል። አስተዋላችሁ? ምዕራፍ 36 ስለ ንጉሥ ሕዝቅያስና ፈጠን በሉ ስለ ንጉሥ ሕዝቅያስና ስለ አሦር ንጉሥ ሰናክሬም ወረራ ይናገራል። ምዕራፍ 37 ስለ ንጉሥ ሕዝቅያስ ጸሎትና ስለ አሦር ሰራዊት መጥፋት ይናገራል። ምዕራፍ 38 ደግሞ ስለ ንጉሥ ሕዝቅያስ መታመም መጸለይና መፈወስ ይናገራል። ምዕራፍ 39 ስለ ንጉሥ ሕዝቅያስ መታለል ይናገራል። ምዕራፍ 39 በመጨረሻ ላይ ስለ ንጉሥ ሕዝቅያስ መታለል ይናገራል። ይህ ታሪካዊ መግቢያ ነው ማለት ነው። እንግዲህ ከዚህ በመቀጠል ምዕራፍ 36 እና ምዕራፍ 37ን እግዚአብሔር በመደበልን ጊዜ አብረን እንመለከታለን። የምዕራፍ 36 እና የምዕራፍ 37 አብይ ሐሳቡ ንጉሥ ሕዝቅያስና አሦር የሚል ይሆናል። ንጉሥ ሕዝቅያስና አሦር የሚለው የምዕራፍ 36 እና የምዕራፍ 37 አብይ ሐሳብ ነው ማለት ነው። የአሦር ንጉሥ ሰናክሬም ሁሉንም ነገር እንደሚጠራርግ ጎርፍ ከሰሜን መጥቷል። ሊቋቋሙት የፈለጉትን ወይም መንገዱ ላይ የቆሙትን ሕዝቦች እያስወገደ በመሆኑ በድል አድራጊነት ስሜት ተወጥሯል። በኢየሩሳሌም ቅጥሮች ፊት ለፊትም ቆሟል። ሕዝቅያስ እርሱን መቋቋም ማሰቡ ራሱ በጣም አስገርሞታል። ምናልባትም ሕዝቅያስ የተመካበት ወይም የተማመነበት አንዳች ነገር ሳይኖረው እንደማይቀር ገምቷል። ተወካዩ ራፋስቂስ ደግሞ ምንም ኃይል ከእጁ ሊያስጥሎ እንደማይችል ወደ ንጉሥ ሕዝቅያስ መልእክተኞችን ልኳል። ስለዚህም ጊዜ ሳያባክን እጁን መስጠት እንዳለበት በትዕቢት ይናገራል። ምዕራፉ የሚደመደመውም በዚህ ወደ ሕዝቅያስ በተላከ ዛቻና ማስፈራራት ነው። ቁጥር አንድን ተመልከቱ። እንዲህም ሆነ በንጉሡ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው ይላል። ኢሳይያስ ትንቢት የመናገር አገልግሎቱን የጀመረው ንጉሥ ኦዚያን በሞተበት ጊዜ ሲሆን በኢዮአታም በአካዝና አሁን ደግሞ በሕዝቅያስ ዘመን በአገልግሎቱ እየቀጠለ ነው። ሕዝቅያስ ከአምስቱ ታላላቅ የይሁዳ ንጉሶች አንዱ ነው። በእነዚህ አምስት ነገሥታት ማለትም በንጉሥ አሳ፣ በንጉሥ ኢዮሳፍጥ፣ በንጉሥ ኢዮአስ፣ በንጉሥ ሕዝቅያስና ኢዮስያስ ዘመን በይሁዳ መንፈሳዊ መነቃቃት ተነስቶ እንደነበር ይታወሳል። ይህንን ከዚህ ቀደም ተምረናል። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 1 እና 2 ስለ ሕዝቅያስ ሲናገር ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ይላል። ምንም እንኳን ወገኖቼ ሕዝቅያስ መልካም ንጉስ እንደነበር ቢታወቅም ለሰናክሬም እጅ መንሻ በመስጠት ኢየሩሳሌምን ከወረራ ለማዳን ባደረገው ሙከራ ደካማነቱን አሳይቷል። ሁለተኛ ነገሥት ምዕራፍ 18 ከቁጥር 13 እስከ 16 ያለውን ይመለከታል። ያሶርን ንጉስ ለማባበል ወርቅና ብርን ከቤተ መቅደስ አውጥቶ ሰጠው። ይሁን እንጂ ያሶር ጦር በኢየሩሳሌም ቅጥር ዙሪያ ሰፍሮ ስለነበር የተጠቀመበት ዘዴ ምንም አልጠቀመም። ሊመጣ ወይም ሊሆን ያለውን ነገር በጉቦ ማስቀረት አልቻለም። ያኔም ሆነ ዛሬ ሰዎች በዚህ አይነት መንገድ መጠቀማቸው እንግዳ ነገር አይደለም። በገንዘባችን ወዳጆችን ማፍራት እንፈልጋለን። ይሁን እንጂ አንድም ወዳጅ እንደሌለን ውሎ አድሮ ይገባናል። ትልቁ ችግራችን ወገኖቼ እውነተኛ ወዳጃችንን ለይተና ለማወቃችን ነው። ግራ ሲገባውና ሲጨንቀው ሕዝቅያስ መጨረሻ ላይ ፊቱን ወደ እውነተኛ ወዳጁ አቀና። ቁጥር 2ን ተመልከቱ። ሰናክሬም ራሱ መምጣት ስላልፈለገ በራስ ፋቂስ የሚመራ ብዙ ሰራዊት ላከ። ይህን ቁጥር 2 በኋላ በደንብ ተመልከቱ። ሰራዊቱ መጥቶ በኢየሩሳሌም ቅጥሩ ዙሪያ ከሰፈረ በኋላ ሕዝቅያስና ሕዝቡ በቀላሉ እጃቸውን እንዲሰጡ የጦር መሪው ራፋስቂስ በንጉሱ ልብ ፍርሃትን ለማሳደር ሙከራ አደረገ። በኋላም ሕዝቅያስ ወደ ጦር መሪው መልእክተኞችን ሰደደ። ቁጥር 3ን እናንብብ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጻፊውም ያሳፍ ልጅ ዮአስ ወደ እርሱ መጡ ይላል። እርሱ ያለውን ሁሉ እንደሚቀበል እንዲነግሩት ሦስት ሰዎችን ያዘ የመልእክተኞችን ቡድን ወደ ጦር መሪው ላከ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ ያሶር ንጉሥ እንዲህ ይላል፣ ይህ የምትተማመንበት መተማመኛ ምንድን ነው ሲል ይናገራል። ሕዝቅያስ ለመቃወም የሚያደርገው ሙከራ ራፋስቂስን አስገርሞታል። እንዲህ የተመካበት ነገር ምን እንደሆነም ለማወቅ ፈልጓል። ምናልባትም ግብፅ ሳትሆን አትቀርም በማለት ነበር መጀመሪያ ያሰበው። ቁጥር 5ና 6ንም ተመልከቱ። ያሶር ሰራዊት በዚህ ክፍል መሠረት ማለት ነው ግብፅን ለማጥቃት ወደፊት እየገሰገሰ ቢሆንም ኢየሩሳሌም እንቅፋት ስለሆነችበት በጣም ተናዷል። ከእርሱ በፊት አባቱ አክዓብ እንዳደረገው ሁሉ ሕዝቅያስም የግብፅን እርዳታ ተስፋ አድርጓል። ይሁን እንጂ ራፋስቂስ እንዳለው ሕዝቅያስ ከግብፅ ምንም አይነት እርዳታ ማግኘት አልቻለም። በቁጥር 7 መሠረት እንዲህ የሚልን ቃል እናገኛለን። ለመሆኑ በእግዚአብሔር እታመናለሁ እርሱም ይረዳኛል በማለት እንደምታስብ የምሰማው እውነት ነውን? በማለት ራፋስቂስ ይጠይቃል። መንፈሳዊ ማስተዋል ስላልነበረውም ወደ ተሳሳተ ማጠቃለያ አድርሶታል። በእርሱ እምነት መሠረት በኮረብታ መሠዊያዎች የሚመለኩ አማልክት በኢየሩሳሌም ከሚመለከው አምላክ የተለየ አይደለም። ሕዝቅያስ ማምለኪያ ስፍራዎችን ያፈረሰው ሕዝቡ በችግር ጊዜ የሚደርስላቸው አምላክ እንዳይኖራቸው ነበር። በአሁኑ ዘመን ያሉ ሰዎችም እንዲሁ መንፈሳዊ የመለየት ችሎታቸው ደካማ ነው። አንዳንድ ሰዎች ወደ ተለያዩ ቤተ ክርስቲያኖች ሄደን ግን ቤተ ክርስቲያኖቹ ሁሉ አንድ ናቸው፣ አንዳቸውም ከሌላው የተሻሉ አይደሉም በማለት ይጽፉልኛል። እነዚህ ሰዎች መንፈሳዊ የመለየት ችሎታቸው ደካማ ስለሆነ ሁሉም ቤተ ክርስቲያናት አንድ እንደሆኑ ያስባሉ። ይሁን እንጂ ወገኖቼ ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለቱን ግን ዘንግተዋል። ዮሐንስ ምዕራፍ 14 ቁጥር 6። ቀጥሎ ያለው ደግሞ የአሶር ጦር አዝማች ራፋስቂስ ምን ያህል እቡይ እንደነበር ያመለክታል። ቁጥር 8ና 9ን ተመልከቱ። ሕዝቅያስ ኢየሩሳሌምን ከጠላት ለመታደግ የሚያስችል አቅም ሆነ የሰው ኃይል እንደሌለው ራፋስቂስ በሚገባ ያውቃል። ስለዚህም በለበጣ አነጋገር ምናልባት መቋቋም የምትችልበት አቅም ይሆን እንደሆነ 2000 ፈረሶች ልስጥ ይለዋል። ቀጥሎ ያለው የራፋስቂስ አነጋገር ምን ያህል ተንኮለኛ እንደሆነ ያመለክታል። ቁጥር 10ን ተመልከቱ። አሁንም በውኑ ያለ እግዚአብሔር ትእዛዝ ይህን አገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ አገር ወጥተ አጥፋው አለኝ ይላል። የሚገርም ነው። ኢየሩሳሌምን እንዲያጠፋ ያሶርን ጦር ያዘዘው ራሱ እግዚአብሔር እንደሆነ ነው ራፋስቂስ የሚናገረው። እንዲህ ከሆነ ደግሞ እግዚአብሔር ከአሶር ወገን ነው ማለቱ ነው። በአንደኛው የዓለም ጦርነት ጊዜ እግዚአብሔር ከእነርሱ ጋር እንደሆነ ጀርመኖች ሲናገሩ ነበር። እኛም እግዚአብሔር ከእኛ ጋር እንደነበር ስንነጋገር ኖረናል። አንዳንድ ጊዜ ግን እግዚአብሔር ከማንኛችንም ጋር ላይሆን ይችላል። እርግጥ ነው በዚህ ወቅት ህዝቡን እንዲቀጣ እግዚአብሔር ያሶርን ጦር ልኳል። ይሁን እንጂ ወገኖቼ ኢየሩሳሌምን እንዲይዝ አይፈቅድለትም። እስቲ ቁጥር 11 እናንብብ። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛን ሰማለንና እባክ በሶርያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ህዝብ ጆሮ በአይሁድ ቋንቋ ትናገር አሉት። ይገርመኛል ይህ ክፍል። በቅጥሩ ላይ ያሉ ወታደሮች እንዲሰሙት በማለት ራፋስቂስ እስካሁን ድረስ ድምፁን ከፍ አድርጎ በዕብራይስጥ ቋንቋ ሲናገር ነበር። ኤልያቄም ሳምናስና ዮአስም በሶርያ ቋንቋ እንዲናገር ራፋስቂስን ለመኑት። ራፋስቂስ ግን ንግግሩን ለፕሮፓጋንዳ ጭምር ሊጠቀምበት ይፈልጋል። ስለዚህም ተራ ወታደሮች ሁሉ እንዲሰሙና የሰሙትንም ለኢየሩሳሌም ህዝብ ሁሉ እንዲነግሩ ድምፁን ከፍ አድርጎ መናገር ጀመረ። በንግግሩ ፍራትና ሽብርን መንዛት ፈልጓል። ስለሆነም ባዩድ ቋንቋ እንዳይናገር በለመኑት መጠን እርሱ ግን ይበልጥ ድምፁን ከፍ አድርጎ ባዩድ ቋንቋ መናገር ጀመረ። ቁጥር 18 ቁጥር 19 እና 20 ተመልከቱ። የሌሎች ህዝቦች አማልክት ከጁ ሊያስጥሏቸው ሲናገር በፍጹም ድፍረትና ትዕቢት ነበር። ታዲያ እስራኤላውያን እግዚአብሔር ኢየሩሳሌምን ያድናል የሚል እምነት እንዴት ሊኖራቸው ይችላል? የእስራኤልን አምላክ ከሌሎች አማልክት በተሻለ ሁኔታ አልገመተውም። በመጨረሻም የመልእክተኞቹ ቡድን የሰሙትን ሁሉ ለንጉሡ ለሕዝቅያስ ነገሩት። ቁጥር 22ን ተመልከቱ። ልብስ የሰውን ልጅን ክብርና ገበና ይወክላል። በዚህ ክፍል መሰረት ማለት ነው። ልብስ የሰውን ልጅ ክብርና ገበና ይወክላል። ስለሆነም ልብስን መቅደድ ራስን መጣልና ራስን ማዋረድን ያመለክታል። እነዚያ ካሶር ንጉሥ መልእክትን ወደ ሕዝቅያስ ይዘው የተመለሱ ሰዎችም እንዲህ ነበር የሆኑት። ቀጥሎ ደግሞ ይህ ሪፖርት ሲደርሰው ንጉሥ ሕዝቅያስ የሰጠውን ምላሽ እንመለከታለን። ምዕራፍ 37 ቁጥር 1ን ተመልከቱ። እንዲህም ሆነ ንጉሡ ሕዝቅያስን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ ይላል። ለመልእክተኞቹ የሰጠው ምላሽ የእምነት ሰው መሆኑን ነው የሚናገረው። የሚያደርገው ግራ በገባው ሰዓት ለጸሎት ወደ ቤተ መቅደስ ሄደ። በቁጥር 2 ሕዝቅያስ መልእክተኞችን ወደ ነቢዩ ኢሳይያስ መልአኩን እንመለከታለን። እንዲህ ያደረገው እግዚአብሔር የሚለውን ለመስማት ነበር። ከዚህም ባሻገር የእምነት ሰው ለመሆኑ ተጨማሪ ማስረጃ ነው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም ይላል። ለኢሳይያስ የደረሰው መልእክት ተስፋ አስቆራጭና ለወደፊቱ ሕይወትም ምንም የተስፋ ብርሃንን የማይፈነጥቅ ነበር። የመከራ የተግሣጽና የዘለፋ ቀን ሆኗል። ቁጥር 4ም እንዲሁ ተመልከቱ። በነቢዩ ኢሳይያስ በኩል ለሕዝቡ የተሰጠ ማጽናኛ ቃል እንዲሁ የንጉሥ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለ ሰደቡኝ ስለ ሰማው ቃል አትፍራ ይላል። የአሦር ንጉሥ ስድብ ከእርሱ የተደበቀ እንዳልሆነና ስለዚህም መፍራት እንደሌለበት እግዚአብሔር ለሕዝቅያስ መጽናኛ ቃል በቁጥር 5ና 6 ውስጥ ሊክለት እንመለከታለን። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቼ የዛሬውን ትምህርታችንን እዚህ ላይ እናገባድዳለን። በቀሪዎቹ ዝግጅቶቻችን ጋር እየተሆናችሁ እንሰናበታችኋለን። በሰላም ይገባኛ ለቀ